ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል ሁለት
አጥቅሎ ፈረስ ካሳ ብሎ ስሙ ባርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ፈረስ አባት አጥቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ
አጼ ቴዎድሮስ ለምን ወደቁ? ስለ አጼ ቴዎድሮስ ታላላቅ ባህሪዎች እስካሁን ተመልክተናል። አሁን ደግሞ እንዲህ ያሉ ታላላቅ ሰው ሲሆኑ ለምን በክፉ ሁኔታ ወደቁ ወደሚለው ጥያቄ እንግባ። አጼ ቴዎድሮስ ከዚያ ሁሉ ታላቅነታቸው ወርደው ለውድቀታቸው ምክንያት የሆኑትን ነገሮች ለመስራት የተፈጸሙት ጥቂቶችና ቀላሎች በሆኑ ጉዳዮች አይደለም። ብዙ ሰዎች እጅግ ተደራርበው የደረሱባቸውን አፈሳጭና አሳዛኝ የሆኑ ነገሮች ለውድቀታቸው ምክንያቶች ናቸው እያሉ ይናገራሉ። ቴዎፍሎስ ፍራንክማየር ስለዚህ ጉዳይ እንደሚከተለው ይናገራል። አሁን በብዙ ኪሳራ በተከናወነው የእንግሊዝ ዘመቻና በንጉሥ ቴዎድሮስ ራስን መግደል ስለተዘጋው አስተካቂ ነገር የደም መፍሰስ መታሰር ለፍርድ መቅረብና ሌላም ብዙ ችግሮች ስላስከተሉት እውነተኛ ነገሮች እተርካለሁ። እነዚህ ነገሮችም ብዙ ታላላቅና ትንንሽ መጽሐፎች በጋዜጣ የተገለጹ ሐተታዎች የተጻፉባቸው ሲሆኑ በትክክለኛው መንገድ አልተገለጹም ካለ በኋላ በችሎታው ከማንም እበልጣለሁ ብሎ ሳይሆን ከንጉሱ በጣም ይቀርብ የነበረ በመሆኑ ምክንያት ጉዳዩን ይበልጥ ሊያውቅ መቻሉን በትህትና መልክ ይናገርና የሚከተለው የማስተዛዘኛ ቃል ይገልጻል። ንጉሥ ቴዎድሮስ የመሪነት ሥራቸውን በጀመሩበት ጊዜ በሁለት ጠባቂ መላእክት ይታጀቡ ነበር። ከነሱም አንደኛዋ ጠባቂ መልአክ ባለቤታቸው ንግስት ተዋበች ሲሆኑ ሁለተኛው ጠባቂ መልአክ ታላቅ ባለ ስልጣናቸው አድርገው የነበረው ሚስተር ቤል ነበር። ከዚህ በኋላ እነዚህ ሁለት ሰዎች ንጉሱን እንደምን አድርገው በጥንቃቄና በመስ ይጠብቋቸው እንደነበር የጌቷዎች በተለይ ሆዳቸውን እንኳን እየተቆጣጠሩ ንጉስ የሚያሳክር መጠጥ አይጠጣም እያሉ ከመጠጥ ይከለክሏቸው እንደነበር ይገልጽና ነገር ግን ወዲያሲ ንግስት ተዋለች ሞቱ። ጆን ቤል በጦርነት ላይ ተገደለ። ንጉሱ ብቻቸውን ቀሩ። በጆን ቤል ቦታ ለመተካት ማንም ሰው ተፈልጎ አልተገኘም። ከዚያ በኋላ ንጉሱ በጦርነት ያሸነፏቸውን የደጃች ቤል ልጅ አገቡ። ነገር ግን የኋለኛዋ ንግስት እንደ ፊተኛዋ ንግስት ተገቢና ቋሚ የሆነ ጥንቃቄ አላደረጉላቸውም። በዚህ ምክንያት ንጉሱ በግል ኑሯቸው ደስተኛ አልነበሩም። እኔ ባይኔ አይቼ አላውቅም፣ ግን እስኪሰክሩ ይጠጣሉ። ሌላ ሴት ወደዋል እየተባለ ይወራባቸው ነበር። ይሁን እንጂ እንደሳቸው ያለውን በተፈጥሮ ቶሎ ተናዳጅ የሆነ ሰው በጥቂቱ መጠጣትም ቢሆን ብዙ በደልና መስል ያሰራው ይችላል ብሏል ስዊሳዊው ቴዎፍሎስ ዋልድሜየር። የውጭ ሰዎች ይሰሩት ስለነበረው ብልግና ሲናገርም የነ ስተርንንና የነ ሮዘንታል የንጉሱን ስምና ስራ የሚያጎድፍ ጽሑፍ በሙሴ ባርደል ተተርጉሞ ለንጉሱ በቀረበ ጊዜ በጠቅላላውም በአገሪቱ ውስጥ የነበሩ ነጮች የሚፈለገውን ትተው የማይፈለገውን እየሰሩ በተገኙበት ጊዜ የሆነውን ሲገልጽ ዋልድማየር እንዲህ ይላል። ስለዚህ ንጉስ ቴዎድሮስ ጥፋተኞች ሆነው ለተገኙት ለነዚህ ህግ ተላላፊዎች የፍርድ ቀን አዘጋጁና በተሰበሰበ ብዙ ሺህ ህዝብ መካከል እንዲህ ሲሉ በከፍተኛ ድምፅ ተናገሩ። እናንተ አውሮፓውያን ወደዚህ መጣችሁ፣ እኔም ወደድኳችሁ፣ በብዙ ሁኔታም አከበኳችሁ። ይህንንም የምታደርግላችሁ ሁላችሁም እጅግ እወደው እንደነበረውና ዘወትር እውነት ብቻ ሲናገር እንደኖረው እንደኔው ዮሐንስ ያላችሁ ናችሁ ብዬ በማሰብ ነበር። እናንተ ግን ቀጣፊዎች ናችሁ። በጽሑፍም በቃልም በምታስተላልፉ ወሬ በዓለም ፊት መጥፎ ስም አውጥታችሁልኛል። ከእናንተ ጋር እግዚአብሔር ያፈራርደኝ። ከሁሉም ይበልጥ የከፋውና ለውድቀታቸው ዋና ምክንያት የሆነው የህዝባቸው በየቦታው መሸፈት ነው። እጅግ አምርረው በሚጠሏቸው መኳንንትና የቤተ ክህነት ሰዎች የሚመራው ህዝብ በየቦታው ሲፈራረስባቸው በጭካኔ መቅጣት ጀመሩ። ሄንሪ ብላንክ ንጉሱ በኋለኛው ጊዜ ስለነበሩበት ሁኔታ የሚከተለውን ጽፏል። አለባበሳቸው አብዛኛውን ጊዜ በጣም ተራ የሆነ ነበር። የሚለብሱትም ተራ ሸማ የአገር ስራ ሱሪና ከአውሮፓ የመጣ ነጭ እጀ ጠባብ ነበር። ጫማ በእግራቸው ባርኔጣ ወይም ሌላ ነገር በራሳቸው አያደርጉም ነበር። በኋለኛው ጊዜ ለጠጉራቸው መጠንቀቅን ጨርሰው ትተውት ነበር። ለብዙ ወሮችም ቁንዳላው ሳይሰራ ይቆይ ነበር። በህዝባቸው ክፋት የተሰማቸውን ሐዘን ለመግለጽ ቅቤ መቀባት ትተው ነበር። በአንድ ስነ ስርዓት ላይ ስለ ልብሳቸው ተራነት ይቅርታ ጠየቁን። ሀገሯን ድል አድርገው ከያዙ በኋላ ባለፉት ጥቂት የሰላም ዓመታት ንጉስ ማድረግ እንደሚገባው ሁል ጊዜ የክብር ልብስ እየለበሱ በህዝብ መካከል ይገኙ እንደነበርም ገለጹልን። በህዝባቸው ክፉ ባህሪ እድላቸው ተለዋውጦባቸው ሳያቋርጡ ከነሱ ጋር መዋጋት ከጀመሩ በኋላ ግን የወታደር ልብስ ይበልጥ ተስማሚያቸው ሆኖ ማግኘታቸውን ነገሩን። አጼ ቴዎድሮስ ህዝቡ በያለበት ሲያውካቸው ለዚህ ማረጋጊያ የወታደር ኃይላቸውን እንዳለ ማቆየትና ይበልጥም ማደርጀት ስለነበረባቸው በህዝቡ ላይ ብቻ ግብር እንዳይበዛ የካህናትን ቁጥር በመቀነስ ለእያንዳንዱ ቤተክርስቲያን ሁለት ቄስና ሶስት ዲያቆን ብቻ እየተዉ የቀረው እንደሌላው ሰው ሁሉ እየሰራ እንዲገብር አዘዙ። ይህም ከካህናት ጋር አቆራርጧቸው የቀረውን ጠብ አስከተለ። አጼ ቴዎድሮስ እንዴት ጨካኝ ሆኑ?
አጼ ቴዎድሮስን ምንም ብንወዳቸው ብዙ ንጹህ ደም አላፈሰሱም ብለን ነጻ ልናደርጋቸው አንችልም። ነገር ግን ሰው ለመግደልም ሆነ ሌላ ጥፋት ለመስራት ምክንያት አልነበራቸውም ብለን ልንፈርድባቸው ደግሞ በጭራሽ አንችልም። ለሁለቱም ነገሮች ማንም ከሚናገርላቸው ይልቅ ራሳቸው ሁሉንም ገልጸውታል። ለምሳሌ ፎርሙል ድራሳም አጼ ቴዎድሮስ ያሰሯቸውን የእንግሊዝ ቆንስልና ሌሎች አውሮፓውያን በሰላም ተነጋግሮ ለማስፈታት ተልኮ እንደመጣ ስህተት የሚባልባቸውን ሁሉ ለምን እንደሰሩት በሚከተለው አነጋገር ገልጸውታል። ሚስተር ፎርሙል ድራሳም ከአጼ ቴዎድሮስ ጋር ለመጀመሪያ ጊዜ ሲገናኝና ሲነጋገር የነበረውን ሁኔታ ሲገልጽ ከመጣ በኋላ የሚከተለውን ይተርካል። ከዚህ በኋላ ነገር ሳያበዙ በእንግሊዝኛ በርሳቸው መካከል ይህን አለመግባባት ያስከትል ለቻለው ቅያሜያቸው ምክንያት ወደ ሆነው ነገር ገቡ። ይኸውም ወደ አገራቸው በመጡ አንዳንድ አውሮፓውያን ክፉ ጠባይ የደረሰ ችግር መሆኑን ከገለጹ በኋላ በጊዜው የአበሻ ጳጳስ የነበሩትን አቡነ ሰላማን ቆንስል ካሜሮንንና ወንጌል ሰባኪውን ሚስተር ስተርንን አምረው ወቀሱ። ጳጳሱ ተንኮለኛ፣ አወናባጅ፣ የሃይማኖት ጉዳዮችን እየተዉ በአገሪቱ የፖለቲካ ጉዳይ እየገቡ የሚያውቁ ጠማማ ሰው መሆናቸውን ከገለጹ በኋላ ለገንዘብ ሲሉ ተገዝተው የመጡ ተራ ባሪያ አሏቸው። ይህም ማለት የኢትዮጵያ ገዥ ገንዘብ ከፍሎ ስላስመጣቸው ነው። በዚያ ጊዜ በአበሻ ውስጥ ለነበረው ሁከትና ትርምስ ሁሉ ምክንያቱ ራሳቸው ጳጳሱ መሆናቸውን በመግለጽም ወነጀሏቸው። በእርሳቸውና በእንግሊዝ መንግስት መካከል ያለው አለመግባባትም ደብዳቤያቸውን ለእንግሊዝ መንግስት እንዲያደርስላቸውና መልሱን እንዲያመጣላቸው ልከውት ጥያቄያቸውን ሳይፈጽም በቀረው በቆንስል ካሜሮን ጥፋት የተፈጠረ መሆኑን ተናገሩ። ስለ ንጉሱ ደብዳቤ አካሄድ ጥቂት ከተናገረ በኋላ ሚስተር ራሳም ጽሑፉን ይቀጥላል። ቆንስል ካሜሮን የንጉሱን ደብዳቤ ከተቀበለ በኋላ ወደ ምጽዋ ራሱ በመሄድ ፈንታ ደብዳቤውን በአንድ ኢትዮጵያዊ እጅ ላከና እርሱ የንጉሱ ጠላት የሆኑትን ቱርኮች ለመጎብኘት ወደ ከሰላ ሄደ። ከዚያም ሂዶ ንጉሱን በእነሱ ፊት መሳለቂያ እንዲሆኑ አደረገ። ንጉሱ የተናገሩት ታሪክም እንዲህ ነበር። ቆንስል ካሜሮን ወደ ከሰላ ሲሄድ የአበሻ አሽከሮች አስከትሎ ሂዶ ነበር። ከዚያም ቱርኮች ባደረጉለት ግብዣ ላይ አበሾች አሽከሮቹ በቱርኮች ፊት የአበሻ ንጉሥ ወታደሮች እንዴት እንደሚያቀራሩና እንደሚፎክሩ እንዲያሳዩ አስገደዷቸው። ሁሉም እምቢ ሲሉ አንዱ ብቻ ተገዶ እንዲያሳይ ተደረገ። በዚህም ጊዜ ቱርኮች አበሾችን በንቀት እየተመለከቱ የታላቁ ንጉሥ ወታደሮች እንደዚህ ነው የሚዋጉት በማለት በጃንሆይ እያቤዙ ሳቁ። ይህ ወሬ ለንጉሱ ሊደርስ የቻለውም ከካሜሮን ጋር በዚያን ጊዜ በነበረ እንግዳ ወርቅ በተባለ ሰው አማካይነት ነበር። ሚስተር ራሳም ታሪኩን ሲቀጥል ይቆይና ስለ ሚስዮናዊው ስተርን ሲናገር፣ ንጉሱ ስለ ሚስተር ስተርን ሲናገሩም በአገሪቱ ውስጥ በኖረበት ጊዜ ሁሉ በመልካም ሁኔታ ይዘውት የቆዩ ሲሆን እሱ ግን እናታቸውን እንደተሳደበና ራሳቸውንም ነፍሰ ገዳይ እንዳላቸው ተናገሩ። ከዚህም ጋር መጀመሪያ ወደ ኢትዮጵያ ሲመጣ ዋና ስራው በኢትዮጵያ ያሉ ፈላሻ አይሁዶችን ወደ ክርስቲያንነት ለመመለስ ማስተማር መሆኑን ስለገለጸላቸው እሳቸውም ያለምን ሁሉ ወደ አባቶቻቸው ሃይማኖት እንዲገባ ዋና ጠበቃ እንደመሆናቸው በጣም ተደስተው የነበሩ መሆናቸውንና እርዳታቸውንም ሳያቋርጡ በመልካም ሁኔታ ይዘውት እንደኖሩ፣ እሱ ግን ያ ሁሉ በጎነታቸው ሳይገታው የጳጳሱን ቃል ተቀብሎ እናታቸውን በመንገድ ዳር ተቀምጠው ኮሶ ሲሸጡ የኖሩ ዝቅተኛ ሴት የነበሩ ናቸው ብሎ ለዓለም ማወጁን ተናገሩ። ከዚህም በኋላ አበሾችን በጠቅላላው ጠማማ ሕዝብ በማለት አምረው ከወቀሱ በኋላ እሳቸው በነገሱ ጊዜ ያሰቡት በዘመኑ የነበሩትን የጭካኔ ስራዎችና ክፉ ልማዶች ሁሉ ነቅለው ጥለው አገሪቱን በመልካም ሁኔታ ለማስተዳደር የነበረ መሆኑን፣ ለአገሪቱ አንድ አይነት የሆነና ጸጥታ ያለው አስተዳደር ለመመስረት ሞክረው ሕዝቡ ግን ስነ ስርዓት የሌለው አገዛዝ መምረቱን፣ ከሳቸው መነሳት በፊት አገሪቱን በመስቀል ፈንታ በማይረባ የስለት ጦርነት እየተፋጁ ክርስቲያኑን ህዝብ በማጥፋት ለጠላቶቻቸው ድል በሚሰጡ ልዩ ልዩ ባላባት ገዢዎች ስትጉላል ለመቆየቷን ከሳቸው በነገሱ ጊዜ ግን ሁሉም ጠቅላላ ምህረት አድርገው ባላባቱ ገዢ ሁሉ በደሞዝ እንዲተዳደር እንጂ በህዝብ ንብረትና ነፃነት ላይ ሁሉ ፈራጅ እንዳይሆን አገሪቱ ባንድ ገዢ እንድትመራ ለማድረግ እንደጀመሩና ብዙ ዓመታት በዙፋን ላይ ሳይቆዩ ኢትዮጵያውያን የመልካም መንግስትን ጣዕም ለማወቅ የማይችሉ ነው እንዳገኟቸው ገለጹ። እነሱም የወዱት ለበጎ ስራ ተቃራኒ የሆነውን ሆኖ ስላገኙትም ከዚያ በኋላ ህዝቡ በሚወደው ክፉ ይዞታ መግዛት እንደጀመሩ ተናገሩ። የአገሪቱን ሁኔታ ሳይ የተናገሩት ሁሉ እርግጥ እንደሆነ ለመረዳት እንደምችልም ገለጹ። በመጨረሻው ወደ ደቡብ ብሄድ በሰሜን ያለው ክፍል ያምሳል፣ ወደ ምዕራብ በሚሄድበት ጊዜ የምስራቁ ይሸፍታል። በየጊዜው ይቅርታ ባደርግላቸውም በአመጣቸው እየገፉ አሻፈረኝ ይሉኛል። አሁን ግን በየአቅጣጫው እያሳደድ ስጋቸውን ወደ መቃብር ነፍሳቸውን ወደ ሲኦል ለመላክ ቆርጫለሁ በማለት ንግግራቸውን ዘጉ። ሁሉንም ሰሩ ተብለው በጭካኔያቸውም ቢሆን ኢትዮጵያን መከፋፈልን እንደ ጀግንነትና እንደ ነጻነት ወዳጅነት ይቆጥሩት ከነበሩ መጻፍን ምን ያህል ይሻሉ እንደነበር ሲገልጽ ፎርሙል ድራሳም የሚከተለውን ጽፏል። በዚያው ቀን ንጉሱ በእድሜ ወደ 20 ዓመት የሚሆነው አንድ ኢትዮጵያዊ ወንጀለኛ በሰንሰለት እንደታሰረ ላኩልኝ። ወጣቱም በግፍ ለመውረድ ሲል እናቱን የገደለ ነበር። ግርማዊነታቸው የገዳዩን ጥፋት ሲናዘዝ እንደሰማና ከምን አይነት መጥፎ ህዝብ ጋር እየታገሉ እንደሚኖሩ ማየት እንድችል ፈለጉ። አጼ ቴዎድሮስ የላኩልኝን መልእክት የዘጉትም በሚከተለው ቃል ነበር። ይህ ክፉ ሰው በሕጉ መሠረት እንዲሞት ባዝ ኖሮ ፈትቼ ካስረከብኩህ አውሮፓውያን መካከል አንዳንዶቹ ነፍሰ ገዳይ እያሉ ይወነጅሉኝ ነበር። በኢትዮጵያ ሕግ መሠረት ይህ እናቱን ገዳይ ሰው ተቆራርጦ ተስሎ ሳይቀበር በቅቶ መቅረት ነበረበት። ንጉሡ ግን በጥይት ተገድሎ እንዲቀበር አዘዙ። አጼ ቴዎድሮስ ጨካኝ ቢሆኑም በፍርዳቸው ፍትሐ ነገሥት ከሚባለው የኢትዮጵያ ዋና የሕግ መጽሐፍ ይልቅ እጅግ ርኅራኄና ምሕረት የሚያደርጉ ሰው ነበሩ። አጼ ቴዎድሮስ አልፎ አልፎ የሰውን ሕይወት ሳይመርጡ መሰዋታቸው የማይጋም ነው። ይሁን እንጂ እርሳቸው ቀደም ብለው የነበሩ መሳፍንት ይሰሩት ከነበረው አረመኔነት ያንዱን ግማሽ ያህል እንኳ አልሰሩም። ከቴዎድሮስ ዘመነ መንግስት በፊት ሰዎች ጥቃቅን ለሆኑ ጥፋቶች አይኖቻቸውን፣ ምላሶቻቸውን፣ እጅ እግሮቻቸውን በማጣት ከዚህ የሚበልጥ በሚያሰቅቁ የጭካኔ ስራዎች ይቀጡ ነበር። በቴዎድሮስ ጊዜ ግን አንድ መንገደኛ አገሪቱን በሙሉ በወርድና በቁመቷ ቢያቋርጣት ይህን የመሰለ አስተቃቂ ስራ በቴዎድሮስ የተፈጸመበት ሰው ለምልክት እንኳ እንደማያገኝ አምናለሁ። ኮንሱሌሽን ስራቸውን የሚደግፍ ሐሳብ ሲገልጽ ሐሳባቸው ግልጽና ቀላል ነበር፤ ኢትዮጵያን ለማሻሻልና ወደ ቀደመ ታላቅነቷ ለመመለስ ያስቡ። ይህን ለማድረግ የሚያስችሉትን ነገሮች ሁሉ ከጥንታዊ ስልጣኔው አለማምጣት ያስቡ ነበር። የኢትዮጵያ ጥንታዊ ሕግ ራሱ መልካም ነበር። ጥፋቱ ሳያቋርጥ ከቀጠለው ብጥብጥና ከቤተ ክህነቱ የመንፈስ መበላሸት ላይ ነበር። ፍርድ ተበላሸ፣ የጋብቻ ክብርና ወግ ጠፋ። ይህም ከመኳንንቱ በተነሳው የመጥፎ ምግባር ተላላፊ በሽታ የደረሰ ነገር ነበር። ነጋዴዎች ተዘረፉ። አንዱ ወንጀለኛ ወደ ሌላው መስፍን ግዛት ተሰዶ በሰላም እንዲኖር ይፈቀድለት ነበር። ለደረስጌው ድል አድራጊም ለአጼ ቴዎድሮስ የአገሩን ሁኔታ ለመለወጥ ለነበረው መልካም ሐሳብ የጥንቱን መልካም ሕግ ያለ አድሎ በጭካኔ ከማስከበር በቀር ሌላ መድኃኒት አልነበረውም ይላል። አጼ ቴዎድሮስ ሰውን በእሳት እያቃጠሉ መቅጣት እንዴት እንደጀመሩ ሲገልጽ ሆርሙዝ ድራሳም የሚከተለውን ጽፏል። ከቆዩት መሳፍንት ከነቡክሳው ግን ለአጼ ቴዎድሮስ ፍጹም ታማኝ የሆኑት አቶ አቲሶ የተባሉ አዛውንት ባላባት በዳውንት ይኖሩ ነበር። ንጉሱም ለእርሳቸው ሲሉ የአረጋዊውን ግዛት ከሌላው ግብር ሁሉ ነፃ አድርገው የእህል አፍራት ብቻ ለወታደሮቻቸው ያስከፍሉ ነበር። አጼ ቴዎድሮስ እኒህን ሸበቶ አረጋዊ ወዳጃቸውን አንቱ ይሏቸውና ያከብሯቸው ነበር። እኒህን ሰው አጼ ቴዎድሮስን የማይወዱ ወንበዴዎች በሌሊት አደጋ ጥለው ቤታቸውን ዘግተው ከነ ቤተሰባቸው በእሳት አቃጠሏቸው። አጼ ቴዎድሮስ ይህን ሲሰሙ አንድ ቀን ሙሉ ከሰው ተለይተው ሲያለቅሱ ዋሉ። ከእሳቱ ያመለጠው ልጃቸው የአገሩን ሰዎች ሰብስቦ ወንበዴዎችን በማሳደድ ከያዘ በኋላ ለፍርድ ወደ ንጉሱ አቀረባቸው። ከዚህ በኋላ ስለሆነውም ራሳም የተናገረውን ቃል በቃል ስንተረጉመው እንዲህ ይላል። ወንበዴዎች እስረኞች ትክክለኛ የሆነ ፍርድ ታየላቸውና ጥፋተኛዎች ሆነው ተገኙ። በዚህ ምክንያት ወንበዴዎቹ በታማኙና ውድ በሆኑ ወዳጃቸው ላይ በፈጸሙት ያገዳደል አይነት እንዲሞቱ ንጉሱ ፈረዱባቸው። ከዚያም በአንድ ቤት ውስጥ ገብተው ፍርድ አስፈጻሚዎቹ ገዳዮች በቤቱ ዙሪያ ሳር ከመሩበትና በዚያው አቃጠሏቸው። አጼ ቴዎድሮስ ይህን አይነቱን የጭካኔ ፍርድ ሲሰጡ ይህ የመጀመሪያ ጊዜያቸው ነበር። ከዚህ በኋላ ግን አመፀኞች ከዳተኞች ለሚሏቸው ሁሉ ተስማሚ ቅጣት ስለመሰላቸው በብዙ ሰዎች ላይ ይፈጽሙት ነበር። በዚያም ብሎ በዚህ በታላቁ ሰው ውድቀት ከሆኑት ምክንያቶች አብዛኛዎቹ ከዚህ በላይ የተገደጹት ነገሮች መሆናቸው አይካድም። ከዚህ ሁሉ ጋር ደግሞ ልንክዳቸው የማንችል ከፍተኛ የሆኑ የራሳቸው የባህሪ ጉድለቶች ነበሩባቸው። እነሱም አንደኛ ለመቆጣጠር የማይችሉት ቆይተው የሚጸጸቱበትንና ሊያደርጉት የማይፈልጉትን ነገር የሚያሰራቸው ቁጡነታቸው ነው። ሁለተኛ ድልና ክብር እንደሚያቀብጣቸው ብዙ ታላላቅ ሰዎች ሁሉ አልፎ አልፎ ያሳዩት የነበረ የከንቱነት ትምክህት ነው። ሶስተኛ ሰውን ከሚገባው በላይ ያምኑ ይወዱና አውቆ ተንኮል ሲሰራ ቀርቶ ሲሳሳት ያገኙት ቶሎ ይቀየሙበታል። የራሳቸው ወዳጅ ቆንስል ፕላውዴን በጠባያቸው ውስጥ ያሉት እጅግ መጥፎ የሆኑ ነገሮች ለመግታት የማይቻል ቁጣቸው ንጉስነታቸውንና ከመለኮት የተሰጣቸውን መብት በሚመለከት ነገር ያላቸው ኩራትና የማይበገር መንፈስ ስለ ሃይማኖታቸው ያላቸው ግትር ቅናት ናቸው ይላል። ይህ ጠባይም በማኪያቬሊ ራስን ለውጦ የመግዛት ጥበብ የተረጠኑ መሪዎች እየበረከቱ በሄዱበት ዓለም ለአንድ መሪ ታላቅ ጉድለት ነበር። እነዚህን ጉድለቶች የጠቀስኩት ለውድቀታቸው ምክንያት ከሆኑት ነገሮች የራሳቸው ጠባይም ድርሻውን ማበርከቱን ለመግለጽ እንጂ እነዚህ በብዙ ሰው ላይ የሚገኙ ሰብአዊ ጉድለቶች የኒህን ታላቅ ሰው ትልቅነት ይቀንሱታል ብዬ አይደለም። ይህ መጽሐፌ ምንም እንኳ በልብ ወለድነት ቢጻፍ የታሪኩን መንፈስ እንዳይለቅ እስከተቻለኝ ብርቱ ጥንቃቄ ስላደረግ በዚህ ድርሰት ላይ የቀረቡት ቴዎድሮስ የኔ ቅርጽ ከመሆን ይልቅ እግዚአብሔር ወደ ፈጠረው ሰውነታቸው የተጠጉ እንደሚሆኑ ሙሉ ተስፋ አለኝ። አጼ ቴዎድሮስ የሚመሩት ሕዝብ ሳይፈጠርላቸው የተፈጠሩ ታላቅ መሪ፣ የአገሬን ሕዝብ ታላቅ ባለጸጋ፣ በሰላም የሚኖር የሰለጠነ አድርጌ ለማየት እችላለሁ ብለው ሌት ተቀን ሲዋትቱ በጎ ምግባራቸው ሁሉ ተረስቶ ሰው ጠልቷቸው ሰውን ጠልተው በክፉ ሁኔታ የወደቁ ሰው ናቸው። ግን ይህ ውድቀት ለእርሳቸው ታላቅ እረፍት፣ በኢትዮጵያ ታላቅ እፍረት ነበር። አቤ ጉበኛ አባ ግራኝ ሞተ የወደ ወዳጅ የሚያበላኝ ጮማ ምዕራፍ አንድ ካሳ ሲወለድ። ነገሩ ምንም ብቀጥን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው። ምንም እጅግ ቢጉላሉ፣ ምንም ግፍ ቢበዛባቸው ምንም በቁም ቢሞቱ ኃይሉ ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳ ደጃዝማች ማሩ በነገሩ ብዙ ጊዜ ቅር ሲላቸው ቢታይ ለመኳንንቱ እንደነቀኛዝማች ከብቴ ያሉት ቁም ነገረኞችና ሃይማኖተኞች ካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊጃጣውን ለማማለት እንጂ ለሌላ ሰው ተብለው የማይተረተሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር። ቆረኞችም ሌላ አያድርጉላቸው እንጂ በየጊዜው በድብቅ ስንቅ መናቃቸው አልቀረም። ወይዘሮ አትጠገብም በዚያ ጊዜ ሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳጋዘው አንድ የቁምሰኛ ሰው ቤት ጭፍ ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም። በዚያ ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል። የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት ከተፈጥሮ ልዩ የሆነ ብርሃን ተስሎበት ነበር ብሎ ማጋነኑ ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮውን የሚገልጹ ምልክቶች ነበሩ። አራሷን ወይዘሮ አትጠገብ እንዲጠይቁ የተሰበሰቡት ሁሉ የስተቡን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለን፣ ስሙ ዛሬ መውጣት ይገባዋል እያሉ ተንሾካሸኩ። የደጃዝማች ማሩ ታዛቢዎችም ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልጁ ስም አወጣጥ አማካይነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያ ተገኝተው ነበር። ስሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዷ ወይዘሮ የውብዳ። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት ፈልጋለሁ አሉ ልጅ ኃይሉ። ምን አስቸኮለ አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ጋደም እንዳሉ። ለምን አንቸኩልም አሉ ልጅ ኃይሉ በልቦሳት። የለም ዛሬ ይውጣለች አሉ ብዙ ሰዎች እንደገና። እንግዲህ እሺ እንዳላችኋ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያያቸው አይን ላይን ግጥም ስላሉ ሴትየዋ እንደ ብዙዎቹ የበጌ ምድርና የጎጃም ሴቶች እልከኛ ቢጤ ኖረው አለባቸው ብየዋለሁ አሉ ቆጣ ብለው። የሴትዮዋንና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለንዳፍታ ሴትዮዋን ቀን ብሎ አየና ስም መውጣቱን ቀጠለ። እኔ እርቅ ይሁን ብየዋለሁ አሉ ልጅ ኃይሉ በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኝ አዝማች ከብቴ። እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝ ነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል፣ አንዱ ሱስኒዮስ፣ አንዱ በቀለ፣ አንዱ ተገኘ ሲል ቆየና እስቲ እናቲቱን ደግሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔስ ለልጄ ስም ለማውጣት የፈለግኩት አስገርዤ ዳቦ ደፍቼ ፍሪዳ አሳርጄ ነበር። በእርጅና አንድ ልጅ ተገኝቶ የወግ ማዕረጉ ባይቀርበት መልካም ነበር። እምቢ ብላችሁ ተጀመራችሁት መቼስ ምን ይደረጋል? ሳንቲ ገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ ያትረኞች በዚህም አጠራር እርስ በርሳቸው ባይ ሳይጠቃቀሱ አልቀሩም። መጨረሻውም እሺ አባትየውስ ማን አልኸው አሁንም በሆነ እንደሆነ መቼም የሚሰናው ያንተ ነውና ተጠንቀቀ አውጣለት አሉ ሊቀካናት። እኔማ ማንለዋለሁ ካፋ ነው እንጂ ካፋ ቢየዋለሁ አሉ ልጃይሩ። እንሻላ ደግ ነው አሉ ሊቀካና አላቀው። ምን ነው እሱ ደግሞ ልጃይሩ ለምን ነው የነፋሲል የነበካፋ የነምንትዋብ ዘር ምን ጊዜ ጥሎት ተዚህ ሊወለድ የባሪያና ያውሻትም ይወጣለ ለምንድን ነው? ወርቁ ቢጠፋ ሚዛኑ ጠፋ ይላሉ። ለምን? በዚህ ባዶ ጎጆ ስለተወለደ ነው። እንኳን እሱ ፍጥሩ ጌታችን ኢየሱስ ክርስቶስን በበረት ተወልዷል። አይደለም ጌታ ሊቀ ካህናት አሉ የወይዘሮ አስተከብ ዘመድ። ቢታዩ በቁም ስራ ያኛል ረጅም ጊዜ ተቀምጠው በዚህ ቀን እንኳን ደስ ብሏቸው እንዳይሉ ያፍጠባቂ ተልቆባቸው ስላዩ እጅግ ተበሳጭተው እንዴት እንዲያው በተክላላው ሁኔታ የሚበሳጩ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ የተበሳጩ መሆናቸውን ማንም አላወቀላቸውም ነበር። እንግዲህ መቼም ታባትየው በኋላ መሰየም አንችል አሉ ሊቀ ካህናት። ለምን እሳቸው አይለውጡትም? ይፈልጉ ዳዊት፣ ይፈልጉም እንደ መልኩ ሰለሞን፣ ይፈልጉም ፋሲል፣ ያለዚያ ሽፈራው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳም ቢሉት አሉ የወይዘሮ አትጠገብ ዘመድ። የለም እኮ የወይዘሮ ውዳ ነገሩ ሌላ አይደለም፣ ለእኔ ተስማሚ ሆኖ አግኝቼው ነው። ግድ የለውም ሙያ ስምን አይከተልም። ሙያውን እግዚአብሔር ታደለው ይህ ስም የባሪያና የውሻ ስም መሆኑ ቀርቶ ወደፊት ብዙ ህፃናት የሚሰየሙበት ስም ሊሆን ይችላል። አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል። ግን ከነዚያ ሰዎች መካከል የኢየሩሳሌም ንጉሶች ዳዊትን እና ሰለሞንን ወይም የኛዎቹን እነ ፋሲልን እነ ኢያሱን ለመሆን የቻለ አንድ እንኳን የለም። የታላቅ ሰው ስም ተሸክሞ ምንም አለመስራት የሰው ስምና ስራን ማዋረድ ነው። የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል። ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙ ካሳ ይበቃዋል አሉ ብቻይሉ። እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ የውብዳር። ወይዘሮ የውብዳር ምን ያድርጉ እናቴ፣ በቤታቸው ሰው እያለቀ ሀብቱ እየዘቀዘቀ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሀዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር። ከወይዘሮ አስትጠገብ ጋር ያላቸው የስጋ ዝምድና እስከዚህ ቅርብ አልነበረም። ጉዳዩ የሚያውቁ ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከሰባት ቤት አልፎ ለጋብቻ ደርሰዋል። ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተ ዘመዶቻቸው በሞት የተፈቱባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አስትጠገብና ወይዘሮ የውብዳ ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተ ዘመዶችን የሚያሳፍር ብርቱ ፍቅር ነበራቸው። ምን ያርጉ? ሩቅ ዘመድን የሚያቀርቡት ሁለቱም ምክንያቶች ነበሯቸው። ሁለቱም እነ ፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው። በሁለቱም በኩል የነበሩት ቤተ ዘመዶች እንደ ድል ሆኖ ሞት እያደነ የሚጨርሳቸው ነበሩ። ስለዚህ ወይዘሮ የውብዳ ከእህት በላይ ለሚወዷቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ። ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው። እጃዝማች ማሩ የሰሩባቸውን ያን ሁሉ ግፍና በደል እነዚያ ስሞች አንዱን ለልጃቸው በመስጠት እንደማይወጡት አልዘነጉትም። ብቻ መበደላቸውንም ሳይረሱ ካሳ አሉት። እጃዝማች ማሩ ለምነው አግባብተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸው በኋላ የሚወዷትን ሚስታቸውንን እና አይተው ያልጠገቡትን ሕፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋር ላደረሱባቸው በደል እንዳትጠገብ ካሉት ጨዋ የጨዋ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያን የመሰነ የአይን ተስፋ ስላገኙ ካሳ አሉት። ቢሆን ቢሆን ካሳነቱ በሌላ ይመሰክራል። ባይሆንስ ከጥቂት ወራት በኋላ ይህን ወርቅ የመሰለ ህፃን በክንድ ታቅፎ ሲቦርቅና ሲፈነድቅ ለማየት ከሽቶች ሁሉ በላይ መሆኑ የተመሰከረለትን የህፃን አንገት ስር ለማሽተት መቻል መቼ ቀላል ካካ ነው የሚል ሀሳብ በልጅ ኃይሉ አእምሮ ስለመጣ ለልጁ ከካሳ የሚሻል ስም አለ ብለው አላመኑም። የምን የስም ሽሚያ ነው? ታላቁን ስም በስራው ሩጦ ይድረስበት። በዚህ ሁኔታ ልጅ ኃይሉ የልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጣሁት ስም ቀረብኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማሙ። አላስጠያቂው ሁሉ ወደ የቤቱ ከመግባቱ አስቀድሞ የቀኑ ውይይት ወደ ደጃዝማች ማሩ ጆሮ ደርሶ ነበር። ይሁን እንጂ ቀጥ ያሉትን ቃሎች የተናገሩት ሴቶች በተለይም ግትብልሿ ወይዘሮ የውጃር መሆናቸው ሲገለጽ ነገሩን ችላ ብለው አለፉት። የዚያ ጊዜው መኳንን ከዚያ ሁሉ ጭካኔያቸው ሴትን ስለምትናገረው ኃይለ ቃል ብዙ አይከታተሉም ነበር። ደጃዝማች ማሩም በዚህ ሁኔታ ከሌሎች የተለዩ አልነበሩም። ልጅ ኃይሉ ጠያቂው ገብ ሲል ወይዘሮ ስትጠገብ ወደ ተኙበት አልጋ ቀረብ አሉና እስቲ ገለጥ አርግልኝ ልየው አሉ። ወይዘሮ ስትጠገብም ልጁ የተሸፈነበትን ነጭ ነጠላ ገለጥ አድርገው ህፃኑን አሳዩአቸው። ልጅ ኃይሉ በተፈጥሯቸው ህፃንን የሚወዱት ከመንፈቅ በኋላ ጀምሮ እንጂ እርጥብ ህፃን አይወዱም ነበር። እንደዚያ ከሚወዷትና ደጃዝማች ማሩ ካፋቷቸው የመጀመሪያ ሚስታቸው ከወለተ ተክሌ የተወለደውን ህፃን ክንፉንም ቢሆን መንፈቅ እስኪሞላው ድረስ አቅፈው ስላሳሙት ለጋ ህፃን ላለመውደዳቸው ዋና ምስክር ነው እየተባለ ለብዙ ዘመን በቋራ ይነገር ነበር። የዛሬው ህፃን ግን የተወለደ የዕለት ሁለት ሲያዩት ለታላቅ ቁም ነገር የሚውል አንድ ተአምረኛ ሰው መስሎ ታያቸው። ያ ሁሉ ግፍና የቁመና ሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸውን እንደ ነብይ ቆጠሩት። ያ ደጃዝማች ማሩን በጥይት አቃጥለው ቢቻል ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡበት ጊዜ፣ ያ ሚስታቸውን ተቀምተው ለሌላ ታላቅ መኮንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ ሚስታቸውና የጎባናቸው አጃቢ ሆነው እንዲሄዱ በተደረገበት ቀን ያንዱን መሳሪያ ከእጁ ነጥቀው ያገኙትን ገለው ቢቻል አምልጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበት ሰዓት፣ ያ ሁሉ ግፍ፣ ያ ሁሉ ጥቃት ከትዕግስታቸው በላይ እየሆነ በተገነናቸው ቁጥር ሊፈጽሙት የወሰኑት ሁሉ እቅድ ይህ ነው የማይሉት እጅ አሳሪ ነገር እየተገታ ሕይወታቸው ከሞት ተርፎ በእድሜ ከሰነበቱ አይቀር ይህን ልጅ በመተካታቸው ይህ የእግዚአብሔር እቅድ እንጂ የኔ እቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ሊሉት አልፈለጉም። ምዕራፍ ሁለት ደጃች ማሩ። ወደ ምዕራብና ደቡባዊ ምዕራብ አቅጣጫዎች የጣቁሳና የወይና በታች እለፋ ተራራዎች በጭጋግ ተሸፍነው በታላቅ ግርማ ይታያሉ። ወደ ሰሜን የደንቢያ ሜዳ ለጥ ብሎ ይታያል። ወደ ሰሜናዊ ምስራቅ የጎርጎራ ተራራዎች ግማሹን ደመና የሸፈነው ፀሐይ ቦቅቅ ብሎ አርፎባቸው በቅርቡ ግትር ብለው ይታያሉ። የገሊላ ገዳም ደሴት በቅርቡ ጉብ ብላና ጢስ የለበሰች መስላ ስትታይ፣ የደቅ ደሴት በጠራ ሰማይ ተቋርጣ የቀረች ትንሽ ደመና መስላ ከሩቅ ትታያለች። የብቸኝ ሜዳ ከጣና ባህር ጋር እኩል በሆነ ደልዳላነት ለጥ ብሎ ይታያል። የበልግ ዝናብ በማካፈቱ ከቶካነቱ በላይ በልጉ ግጥም ስላለበት በላዩ ከተሰራችሁት ቀለመ ደማቆችና ለቁጥጥር የሚያስቸግሩ ብዙ ከብቶች ጋር ሲታይ በማየት ከሚገኙ ደስታዎች ሁሉ ከፍተኛውን ይፈታል። የብቻ ሜዳ ያ እረኞች ሲሯሯጡ ሲታገሉ ዱላ መክቻ ኩበት ካፊ ቋታ ቀበሎ ብቻ ቅልሞሽ ገና ሽመቅል ጥሞሽ ቁሊ ንጥቂያ ጅራፍ ግርፊያ ቁጭቁጮሽ እባቦረዴ የሚዳቋ ወተት ማጠጣት ድብብቆሽ አንክሻ አንክሻ ዝላይና ሌላም እሱን የመሳሰሉ ጨዋታዎች ሲጫወቱ የሚውሉበት በጣና ባህር ዋይን ተወጥተው ካቢያቸውን አንጥፈው በደረሳቸው ገጥ ብለው ፀሐይ የሚሞቁበት የብቺ ሜዳ ያ በረጋቢ ሽቦ አልጋ ላይ እንደተነጠፈ ምቹ ፍራሽ ሲረግጦት ሱብ የሚል ያ ያለፋይት አቁሳ ያ ሸፈር ነጋዴዎች በቅሎችና አጋቶች ሳይገጡበት የማያልፉ ያ ከድንበሩ ሲደርሱ ቂጣ ዳቦ ቆሎና በሶ አረፍ ብሎ ሳይቀመጥበት የማይታለፈው ያ የረፍት ቦታ ያ የደስታ ቦታ ያ ለሚርቁት ሀዘንና ትዝታ ያ በሳር በተሸፈነው ያሉዋ ምድር ኮረስታ ላይ ባሉ ጊዜ ዝቅ ብሎ ተዘርግቶ ሲታይ ከደረጃ ወርዶ መሬት ለሚረግጥ መስፍን የተነጠፈ የፋስ ስጋጃ የሚመስል ሜዳ የተለመደ የበግ ጊዜ መልኩን ይዞ ነበር። ባልዋ ቋርጦ ወደ ብቸኝ ቶካ በሚወስደው አውራ መንገድ ነጫጭና አደፍ አደፍ ያሉ ልብሶች የለበሱ ነጋዴዎች ወደ ጎንደር ከተማ ይጓዛሉ። ከለፋ ከታቁሳ የተነሱት ቅቤ ቅመማ ቅመም ሌላም ብዙ ነገር የጫኑ ነጋዴዎች ከጨፈር ከዳንግላ ቅቤ ማር ሌላም ብዙ ነገር የጫኑ ነጋዴዎች አለቆቹ በየበቅሏቸው ጫኞቹ በእግራቸው ሲጓዙ ይታያሉ። ተማሪው ደበሎ ለብሶ አቆፋዳና ቅምጫና አንጠልጥሎ የሰኔል ጥላውን ገትሮ ዜማውን እያንቆረቆረ ወደ ጎንደር አቅጣጫ ይገሰግሳል። ከታላቁ ሜዳ ባሻገር ግራና ቀኝ ባሉ ዋልካ መሬቶች ላይ የሚያርሱ ገበሬዎች ጅራፍ ጧ ጧ እያለ አልፎ አልፎ ይሰማል። ለት ቀን የቀረውን የመንዳባ መድኃኔዓለም በዓል ለማክበር ወይባ ልብስ ለብሰው ወይባ ሻሽ ጠምጥመው ብዙ መነኮሳት ወደ አልቆዛ አቅጣጫ ይጓዛሉ። በዚህ ጊዜ ነበር ደጃዝማች ማሩ ባልዋ ኮረስታ ላይ ድንኳን አስተክለው ከብዙ ሰራዊታቸው ጋር ሰፍረው ይህን ሁሉ ትርኢት ይመለከቱ የነበር። ደጃዝማች ማሩ በጊዜያቸው በደቡብ እስከ ዳሞት በምዕራብ እስከ ሱዳን ጠረፍ በሰሜን እስከ ወገራና በለሳ በተክላለው በየአቅጣጫው ለጎንደር ከተማ አቅራቢያ የነበረውን ክፍለ ሀገር ሁሉ የሚገዙ መስፍን ነበሩ። ይህን ሁሉ ክፍለ ሀገር ለመግዛት የቻሉትም ተደከመው የጎንደር መንግስት በመሾም ብቻ ሳይሆን ጉልበት መብት ነው የሚለው የዘመነ መሳፍንት ህግ በማይፈቅደው መሰረት በጦርነት ድል እያደረጉ በመያዝ ጭምር ነበር። ምንም ጀግና ቢሆኑ በሰሜን እነ ወገራን እነ በለሳን በምዕራብ እነ ቋራን በደቡብ እነ ጋርጌን እና ሰፈርን የመሰሉ አገሮችን ደንቢያ ላይ ሆኖ በትክክል ለመቆጣጠር ደጃዝማች ማሩን ማስቸገሩ ስላልቀረ አልገብር እያሉ ያስቸገሩ አንዳንድ ክፍሎችን ለመምታት ከፈንጃ ተነስተው ወደ ጋርጌና አሰፈር ለማምራት አልዋ ላይ ሰፍረው ነበር። ነገር ግን መጪው ቅርብ ጊዜ ወራ ፋሲካ በመሆኑና የደጃዝማች ማሩ ወታደሮችን በእነዚህ አቅጣጫዎች ብዙ ጊዜ እየዘመቱ ኃይለኛ ብትር እየቀመሱ ይመለሱ ስለነበር ያለ ምክር ዘመቻቸውን መቀጠል አልፈለጉም። ደጃዝማች ማሩ ኃይለኛ ጦረኛ ሲሆኑ ዘዴና መግባባት የሚያንሳቸው ሰው ስለነበሩ ብዙ ቅን ሐሳብ ሳይቀበሉ ይቀርና ብዙ ችግር ይገጥማቸው ነበር ይባላል። በዚህ ጊዜ ግን ችግሩ እየገባቸው የሄደ ይመስላሉ። ስለዚህም ታላላቁን መኮንኖቻቸውን በድንኳናቸው ሰብስበው ምክር ጀመሩ። እንግዲህ ምን እናድርግ ትላላችሁ? አሉ ደጃዝማች ዘወትር ከሚታይባቸው የግድለሽነት ጠባይ ለየት ያለ የትካዜ መልክ እየታየባቸው። ዘምተን ማስገበር ነው እንጂ ይህን ጋለሞታ ልጅ ሁሉ ዛዲያ ምን እንሰራለት? አለ እንደ ወንድሙ እንደማሩ ግትር የሆነው ልጅ ወልደ ተክሌ ከተቀመጠበት እየተነሳ። ይህማ መች ጠፋኝ የተሻለ ምግብ ቢገኝ ብዬ እንጂ አሉ ደጃዝማሩ አሁንም ትክዝ እንዳሉ። ጌታዬ እኔ ቀድሞን ተናግሬያለሁ አሉ ቀኛዝማች ከበቴ ተነስተው ፍታቸውን እያደገደጉ። ምኑን ነው የተናገርከው አሉ ደጃዝማች ማሩ ቀኛዝማች ከበቴን ገደም ማድረገው እየተመለከቱ። በግድም በምንም እያል በፍቅር በሚዛቸው ይሻላል ብዬ ነው አሉ ቀኛዝማች ከበቴ። በምን ፍቅር ነው ደግሞ ምን ይዛቸው አሉ ደጃዝማች ማሩ። በሚቻለው ፍቅር ሁሉ አሉ ቀኛዝማች ከበቴ። ያየት እውነትም እንደተም ከርቷል ተመስል እባክህ በቃ ትጅራይ አሉ ደጃዝማች በቁጣ። ቀኛዝማች እንደማፈር ብለው ቢቀመጡ ጎንበስ ሲሉ ሲታራሪ ሰንደቁ ቁጣቸውን እያደገደጉ ተነሱና ጌታዬ ምክር ተጠየቁን ዘንድ እኔም ሐሳቤን እንድገልጽ ይፈቀድልኝ ብለው ለመቀጠል ሲፈልጉ ደጃዝማች በድንገት አቋረጡና ተናገር እንጂ ማን ከለከለ አሉ። ታራሪ ሰንደቁም ብለው ጉሮሯቸውን ካጠሩ በኋላ ምንም ሐሳቡን ጌታዬ ሲጠሉት ባይ የኔ ሐሳብ ተቀኛዝማች ሐሳብ የተለየ አይደለም በብዙ መንገድ ሞከረናል ያደረግነውም ሁሉ በየጊዜው ተመስከዳ አላዳነንም በዚህ ብን ሞክርስ ምን አለበት አሉ። አሁንስ የደምቢያና የጎንደር ወይዘሮዎች አለቁ መሰለኝ ለመሆኑ ሚስቶቻችሁን ፈታችኋል ሚስቸግሯችሁ እንደሆነ ንገሩኝና አላታችላችሁ አሁን የምክርና ፈሊጦ ነው ይቀርባል በላንተም ቁጭ በልልኝ አሉ ደጃዝማች እንደቀኛዝማች ጊዜ በጣም ሳይከሩ። በዚህ ጊዜ ለከካህና አላቀው ረጅም ካባቸውን እንደለበሱና ነጭ ረጅም ጭራቸውን እንደያዙ ያን ግዙፍ አካላቸውን ይዘው ከተቀመጡበት ብድግ ሲሉ ደጃዝማች ክርናቸውን ከመከጃው አገጫቸውን ከመዳፋቸው አስደግፈው ራሳቸውም ከወገባቸው በታች ጋደም ብለው አንዳንድ ጊዜ መሬቱን አንዳንድ ጊዜም ሰዎቹን አንዳንድ ጊዜም የድንኳኑን ጣራ እየተመለከቱ ያዳምጡ ከነበረበት ቀና ብለው ቁጭ አሉና አባቴ ቁጭ በሉ እንጂ አረ በመድኃኒዓለም ቁጭ በሉ ቁጭ ብለው ይንገሩኝ አሉ። አረቤ ተጌታዬ ፊት መቆም ምን ይጎዳኝ ብለው ይልቁንስ የምናገረውን እንዲሰሙልኝ እለምናለሁ አሁንም በሆነ እንደሆነ መቼም ግቢ ሰዎችን ከሚያዛምዷቸው አበይት ጉዳዮች አንዱ ነው። ጌታችን ኢየሱስ ክርስቶስ እንኳን አሁንም በሆነ እንደሆነ ከፍተኛ ቦታ ሲሰጠው በዚህ ወበዚህ አሐዱ አካል እምንቱ ዘእግዚአብሔር አስተጣመረ እይት ይፍልጥ ሰብ ብሏል። የእቶ ባልባላ ጋራው ሊሆን አይችልም። ንጉሥ ሰለሞን አሁንም በሆነ እንደሆነ በዚያ ሁሉ ከፍና ታላቅነቱ አንስተ አህዛብን ወዶ ፈጣሪውን ስንት ያደረገለትን አምላኩን ዘንግቶ ለነቢ ኤልዜቡል ሰግዶ መሞቱን ጌታችን በመጣፉ የሚያውቁት ነው። አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ አሁንም በሆነ እንደሆነ ስለዚህ አሁን አሽከሮቹ ወንድሞቹ እንዳሉ የሚያስቸግሩን አንዳንድ መኳን በእሶቻችን አማካይነት መንፈታቸው እንዲገዛ ብናደርግ በየጊዜው የክርስቲያኖች ደም ለማፍሰስ ምክንያት ይሆኑ አይችሉም። ከዚህም በላይ እኛ አንድ ስንሆን አረቦችን ቱርኮችንና ሌሎችንም አህዛቦች በበለጠ ለማጥቃት ያስችለናል አሉ ሊቀካናት ላቀው በተለመደው ያነጋገር ዚያቸው። አባቴ ነገሩን እኮ አጥቼው አይደለም አሉ ደጃዝማች ማሩ ትክክል ብለው ከቆዩ በኋላ ነገሩን ለወጥ አድርገው እንደ ቀልድም እንደ ቁም ነገርም አስመስለው እሺ እሱት ይሁን ግን በመጥቶት መንገድ ተሆነ የነሱ እህቶችም እኮ የኔን ሰዎች ወደ ወንድሞቻቸው ሳቡ ማለት ነው አሉ። ፈርገን አሉ ሊቀታናት እንደመሳቅ ብለው ትግራቸውን ቀጠሉና አሁንም በሆነ እንደሆነ ዛዲያ የሚፈልገው ምኑ ነው መሳሳቡ መተሳሰሩ መቆራኘቱ አይደለም አሉ። ዛዲያ ብቆራኝስ ተነቋረኛ ኃይሉ ጋር ልቆራኝ አሉ ደጃዝማች። አይ ደግ ሰው ጌታዬ እሱንማ እኔ በጣም አውቀው ያ ደግ ሰው ተሆነ ዛዲያ ለምን ይሄን ያልያውከኛል እንያርጉሞች ዘመዶቹ እየመከሩት እኛ ሞገደኞች ጋበኞች መኳንንቱ ጠጅ ነው ገበሬው ባለየው ባያው ጠጅ ነው መኳንንቱ ኩታ ባላገሩ ኩታ ነው ወይ ቋሮች የነሱን ተጋ ባለማወቅ እንዴት ሆነ ዛዲያ ስለነሱት መጥታዘዙና ተሱ ቃልስ አይወጡም ታለ ተነገራቸው አብራቸውን እኮ ባሪያዎች ናቸው ዛዲያ እንግዲህ የህትባል ጉቦ ይስተደል እንዲሉኝ አሉ ደጃዝማች የለም ጌታዬ ተዛመዱ ነው ያንን አሉ ሊቀ ካህናት ይልጀት መጫጥራቦት የጊዜው መንሳፍንትና መቋንንት ሁሉ ልማድ መሆኑ አይካድም እንኳን እንደ ሊቀ ካህናት ላቀው ያለው ታላቅ ካህን ተራ ሰሞንኛ ቢናገር ከማንም ይበልጥ መሰማት ነበረበት ተራው ሰሞንኛ እንኳ እንደ ሌሎቹ ታላላቅ ካህናት ሌላ ነገር ማድረግ ያቀተው በየደብሩ መንሳፍና መጀዘት ስለሚችል የሱ ምክንያት የሌላው ግዝትም የብዙ ገር ክርስቲያኖችን መንፈስ ስለሚገዛ የካህናት እንቅስቃሴ በመሳፍንቱ ዘንድ ከቱርክ ጦር ይበልጥ የሚያሳስብ ነበር ማንኛውም እውቀት ከቤተ ክህነቱ ክፍል ብቻ ስለሆነ በህዝቡ ኑሮ ላይ ከፍተኛ ቦታ ያለው ሃይማኖት በመሆኑ የቤተ ክህነት ሰዎች ነገር በመጎንጎንና በመጥለፍ ልዩ ልማድና ችሎታ ስለነበራቸው አንድ መስፍን ቢወድም ቢጠላም የአንድ ካህንን ቃል አክብሮ መቀበል ነበረበት ከለዚያ ለዘመቻ ለተሰለፈ ሰራዊቱ ገዝች ያለው ቃል ሐዋርያት ነው የሚል ቃል ብቻ ሊያስተላልፍበት እንኳ ቅርንጫፉ እንደተመለመለ ዛፍ ባዶ ግንዱን ሊያስቀረው ይችላል ስለዚህ ነው ደጃዝማች ማሩ በቀኛዝማች ከፍቴ ንግግር ነደው ሊቀ ካህናት ላቀው ቃል የበረዱት ሊቀ ካህናት ነገሩን ወደ ሽፋ እንዲለወጥ ካደረጉ በኋላ ምክክሩ እንዲቀጥል ተደረገና ምሽቱን ከደጃዝማች ቤተ ዘመዶች መካከል በግዛታቸው ውስጥ ወዳሉ የታወቁ መኳንንት በጋብቻ የሚሄዱት ከነዚያም ወደ ደንቢያ የሚመጡት ወይዛዝር ሲመደቡና ሲመከርባቸው አመሸ
ከናፋፉ ላይ ጆት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ አይማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋራ ነመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳፉን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክ ባይ የምሸሽ
ተክላላ ፕሮግራማችን በዚሁ ይጠቃለላል።